The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ናቸው። በትግራይ የተካሄደውን ወታደራዊ ግጭትና በቤንሻንጉል ጉሙዝ መተከል የተፈጸሙ ተደጋጋሚ ጥቃቶችን ተከትሎ ለበረታ ጉዳት የተዳረጉ ዜጎች እየተሰጠ ያለውን የሰብአዊ ድጋፍ አስመልክቶ በዛሬው ዕለት ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይቀርባል።
ያው ዛሬ እንዳየው ትላንትም ገበያው ተረጋግቷል። ግን ለኢትዮጵያ እንደ ትልቅ ድል ነው የምናየው። ተሳክቶልን በትልቁ ስትራክቸር ማድረግ ከቻልን ተጨማሪ ሀብት አገኘን ማለት ነው። ኢንቨስት ለማድረግ ኢኮኖሚ ይላል።
የኢትዮጵያ የገንዘብ ሚኒስትር ዴኤታ ዶክተር እዮብ ተካልኝ ናቸው። ኢትዮጵያ የቡድን 20 አባል ሀገሮች ባለፈው ህዳር ወር ባወጡት የጋራ ማዕቀፍ ስምምነት ተጠቃሚ ለመሆን የቀረበውን እድል አስመልክቶ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ወቅታዊ ይዞታ አስመልክቶ በመሰራጨት ላይ ናቸው ያሉትን የተዛቡና የሐሰት መረጃዎች እንዲዋጉ በውጭ አገሮች ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ያቀረቡትን ጥሪ የሚመለከት ዘገባም ደርሶናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በወቅታዊ ጉዳዮች ላይ ካተኩሩ ሌሎች ልዩ ልዩ ዘገባዎችና ቅንብሮች ጋር የረቡዕ ጥር 26 2013 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዕለቱ ዋና አዘጋጅ ሰለሞን አባተና እንዲሁም በያሉበት ሆነው የምሽቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አቶ ጃዋር መሐመድ፣ አቶ በቀለ ገርባ እንዲሁም የኦሮሞ ነጻነት ግንባር አመራር አባላት የሆኑት ኮሎኔል ገመቹ አያና እና ሌሎችም እስረኞች እስር ቤት ውስጥ ይደርስብናል የሚሉትን ችግርና የፖለቲካ ሁኔታ በመቃወም የረሃብ አድማ ላይ መሆናቸው ተገልጿል። የኢትዮጵያ የሰብአዊ መብት ኮሚሽን ጉዳዩን በመመርመር ከሚመለከታቸው አካላት ጋር መወያየቱን አስታውቋል። በኢትዮጵያ የትግራይ ክልል ያለው ሁኔታ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥን አሁንም በጽኑ እያሳሰባቸው መሆኑን ቃል አቀባያቸው ስቴፈን ዱጃሪች ተናገሩ። ስቴፈን ዱጃሪች ዛሬ ባወጡት መግለጫቸው የኢትዮጵያ መንግስትና የመንግስታቱ ድርጅት በሀገሪቱ ባሉት ባልደረቦቹ በኩል በሰብአዊ ቀውሱ ክፉኛ ለተጎዱ ዜጎች ሁሉ እርዳታ እንዲደርስ ለሚያደርጉት የትብብር ጥረት ዋና ጸሐፊው ትልቅ ክብደት የሚሰጡት ጉዳይ መሆኑን አመልክተዋል። ሰብአዊ ችግሮቹን ለማቃለልና የአደጋ ተጋላጭ የሆኑ ወገኖችን ደህንነት ለመጠበቅ አስቸኳይ እርምጃ በቀጣይነት መወሰድ ያለበት መሆኑንም ጉቴሬዥ እንዳሳሰቡ መግለጫው አክሏል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት በቅርቡ ሀገሪቱን ከጎበኙት የመንግስታቱ ድርጅት ከፍተኛ ኃላፊዎች ጋር የስደተኞቹ ከፍተኛ ኮሚሽነር ፊሊፖ ግራንዴ፣ የጸጥታና የደህንነት ምክትል ዋና ጸሐፊ ጊሊስ ሚሾል እና ከዓለም የምግብ ፕሮግራም ዋና ስራ አስኪያጅ ዴቪድ ቤዝሊ ጋር ያደረገው አዎንታዊ ንግግር ዋና ጸሐፊውን እንዳስደሰተ መግለጫው አውስቷል። አስከትሎም መግለጫው እነዚህ ንግግሮች የተከናወኑት ዋና ጸሐፊ አንቶኒዮ ጉቴሬሽ በትግራይ ክልል በሀገር ውስጥ ለተፈናቀሉና በስደተኞች መጠለያ ለሚገኙ ተጎጂዎች ሰብአዊ እርዳታ ገለልተኝነትና ዘላቂነት ባልተለየው መንገድ ያለ እንቅፋት የሚደርስበት ሁኔታ እንዲመቻች ባደረጉት ጥሪ መሰረት እንደሆነ ገልጿል። የዓለም የጤና ድርጅት ወደ ቻይና ያሰማራቸው ዓለም አቀፍ ሳይንቲስቶች ውሃን ከተማ የሚገኝ አንድ የቫይረስ ምርምር ላቦራቶሪ መጎብኘታቸው ተገልጿል። የምርምር ማዕከሉ የኮቪድ-19 ምንጭ ሳይሆን አይቀርም ተብሎ ሲጠረጠር የቆየ ነው። ሳይንቲስቶቹ ውሃን ቪሮሎጂ ኢንስቲትዩት በተባለው ተቋም ለ3 ሰዓት ተኩል ያህል መቆየታቸውን የተገለጸው በዚያ ይጠባበቁ የነበሩ ጋዜጠኞች ተመራማሪዎቹን ሳይንቲስቶች ምን አገኛችሁ ብለው ጥያቄ ሲያቀርቡላቸው አንደኛይቱ ተመራማሪ ከተሳፈሩበት መኪና ላይ በጣም ትኩረት የሚስቡና ብዙ ጥያቄ የሚያጭሩ ነገሮች አሉ ሲሉ መልስ ሰጥተዋል። የውሃኑ ተቋም የመጀመሪያው ቫይረስ ከዚያ ማዕከል ነው አምልጦ የወጣው የሚል የመላምት ጥርጣሬ ሲቀርብበት እንደነበረ የሚዘነጋ አይደለም። ብዙዎች ሳይንቲስቶች መላምቱን አልተቀበሉትም። አንዳንዶች ግን ቫይረሱ በሰው ላይ አደጋ ሊያስከትል ይችል እንደሆነ ለመመርመር ከዱር እንስሳት ላይ ተወስዶ ገብቶ አምልጦ ሊሆንም ይችላል ብለው ይጠረጥራሉ። በሌላ የኮቪድ-19 ዜና አስትራዜኒካ እና ኦክስፎርድ ዩኒቨርሲቲ በትብብር የቀመሙት የኮሮና ቫይረስ ክትባት ቫይረሱን መተላለፍ በሁለት ሶስተኛ ሊቀንስ መቻሉን ዩኒቨርሲቲው ዛሬ ይፋ ያደረገው ሪፖርት አመለከተ። ጥናቱ የአቻ ግምገማ ያልተደረገበት ቢሆንም የብሪታንያ የጤና ሚኒስትር ማት ሃንኮክ የተገኘው ውጤት ጥሩ ዜና አብስሮልናል ሲሉ ለቢቢሲ ገልጸዋል። ክትባቱ እድሜያቸው በገፋ ሰዎች ላይ ምን ያህል ውጤታማነት እንዳለው በቂ አሃዛዊ መረጃ የለም በማለት የሌሎች የአውሮፓ ሀገሮች ባለስልጣናት በቅርቡ ነቀፌታ ሲሰነዝሩበት ቆይተዋል። የፈረንሳይ የጤና ባለስልጣናት ክትባቱ ከ65 ዓመት በታች ለሆኑ ብቻ እንዲሰጥ አሳስበዋል። ቤልጅየምም በበኩሏ ከ55 ዓመት በታች ላሉ ብቻ እንዲሰጥ ነው ያሳሰበችው። የኦክስፎርድ ክትባት ሙከራ ዋናው ኃላፊ አንድሩ ፖላርድ በሰጡት ቃል ምን ያህል ውጤታማ እንደሆነ በትክክል የሚያሳይ በቂ አሃዛዊ መረጃ ባይኖርም እድሜያቸው በገፋ ሰዎች ላይ ጥሩ የሰውነት መከላከያ እንደሚፈጥር ግን አውቀናል ነው ያሉት። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና ወደ አፍሪካ ስናመራ ማላዊ ከባድ የኮቪድ-19 ወረርሽኝ አገርሽቶባት ትልቅ ችግር ላይ እንዳለች ተጠቁሟል። የህሙማንን ህይወት ከሞት ለመታደግ የፕሬዝደንቱ መኖሪያ ቤትና ብሔራዊ ስቴዲየሙ ወደ ሆስፒታልነት እንደተቀየሩ ነው የተዘገበው። አስተዳደሩን ከያዙ ገና አንድ መንፈቅ ብቻ የሆናቸው ፕሬዝደንት ላዛረስ ቻኩዌራ በዚሁ በጥር ወር ውስጥ ሁለት የካቢኔ ሚኒስትሮቻቸውን በኮቪድ-19 ምክንያት አጥተዋል። ከችግሩ ከባድነት የተነሳ በመላ ሀገሪቱ አስቸኳይ ሁኔታ ታውጇል። በበሽታው ሳቢያ ለሞቱ ሁለት ሚኒስትሮች የሶስት ቀን ሀዘን ወቅትም ታውጇል። ጉዳዩ በፈጠረው ድንጋጤ የቫይረሱን መዛመት ለመቆጣጠር የታለሙ በርካታ መመሪያዎች እንደወጡ ነው የታወቀው። ደቡብ አፍሪካ ላይ የተከሰተው በይበልጥ ተላላፊ የሆነው የኮሮና ቫይረስ ዝርያ የጤና ስርዓቷ ደካማ ወደሆነው ወደ ማላዊም እንደገባ ተረጋግጧል ተብሏል። የሚያንማር ባለስልጣናት በእስር ላይ በሚገኙት የሀገሪቱ ርዕሰ ብሔር አውን ሳን ሱቺ ላይ የገቢና የወጪ ንግድ ሕግ ተላልፈዋል በሚል ክስ እንደከፈቱባቸው ተሰማ። ሳን ሱቺ ለሁለት ሳምንታት ታስረው እንዲቆዩ ትዕዛዝ መሰጠቱን የብሔራዊ ዲሞክራሲ ሊግ ፓርቲያቸው የህዝብ ግንኙነት ኃላፊ ባወጡት መግለጫ አስታውቀዋል። ስልጣኑን የተቆጣጠረው የጦር ሰራዊቱ አውን ሳን ሱቺን ከፕሬዝዳንቱ ዊን ማይንት እንዲሁም ከሌሎች መሪዎች ጋር ሰኞ ዕለት በቁጥጥር ስር እንዳዋላቸው ይታወሳል። በበርካታ የሀገሪቱ አካባቢዎች ያሉ የፓርቲው ቢሮዎች በጸጥታ ኃይሎች እንደተበረበሩም የፓርቲው የህዝብ ግንኙነት ኃላፊ ጨምረው አስታውቀዋል። በኢንዱስትሪ የበለጸጉት ሀገሮች ቡድን G7 የውጭ ጉዳይ ሚኒስትሮች የሚያንማሩን መፈንቅለ መንግስት አውግዘዋል። የጦር ኃይሉ አስቸኳይ ጊዜ አዋጁን እንዲያነሳም ጠይቀዋል። ለከፋ ችግር ተጋላጭ ለሆኑት የሀገሪቱ ዜጎች ሰብአዊ እርዳታ እንዲገባ እንዲፈቅዱም የG7 ሚኒስትሮች ጠይቀዋል። በህዳር ወር የተካሄደው ምርጫ ውጤት መከበር አለበት፣ ፓርላማውን በአስቸኳይ ሊከፈት ይገባል ሲሉ ሚኒስትሮቹ ጨምረው አሳስበዋል። ዛሬ በመላ ሀገሪቱ በ30 ከተሞች በሚገኙ 70 ሆስፒታሎችና የጤና ጣቢያዎች የሚሰሩ ሰራተኞች መፈንቅለ መንግስቱን በመቃወም የስራ ማቆም አድማ መጥተዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተሰናባቹ የፕሬዚደንት ዶናልድ ትራምፕን ጥብቅ የኢሚግሬሽን ፖሊሲዎች ለማስወገድ የሚያስችሉ ማስፈጸሚያ ትዕዛዞችን ፈርመዋል። በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ የተነጣጠሉ ቤተሰቦችን ለማገናኘትም የሚሞክሩ ሲሆን ባይደን በፊርማ ስነ ስርዓቱ ላይ በሰጡት ቃል አዲስ ህግ እያወጣው ሳይሆን መጥፎ ፖሊሲዎችን እየሰረዝኩኝ ነው ብለዋል። ፕሬዚደንት ባይደን ከሁለት ሳምንታት በፊት አስተዳደሩን እንደተረከቡ በጥቂት ሰዓታት ውስጥ የቀደሙት ፕሬዚደንት ዶናልድ ትራምፕ በ16 ቢሊዮን ዶላር ወጪ በሜክሲኮ ድንበር ላይ ያስጀመሩት የአጥር ግንባታ እንዲቆም ትዕዛዝ መስጠታቸው የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታ የለሳቱ ያለም ዜና መሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ጥር 26 2013 ዓ.ም ተመረጥ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። በትግራይ ክልል ውስጥ በተካሄደው ጦርነትና በቤንሻንጉል ጉሙዝ መተከል ዞን ውስጥ በተደጋጋሚ በተፈጸሙ ጥቃቶች ለተጎዱ ወገኖች ሰብአዊ ድጋፍ እየደረሰ መሆኑን የሰላም ሚኒስቴር ገልጿል። የአስቸኳይ ጊዜ ምላሽ ሰጪ የሚኒስትሮች ኮሚቴ እየተከታተለው የሚገኘውን የሰብአዊ ድጋፍና መልሶ ግንባታ ስራ አስመልክቶ ዛሬ ለጋዜጠኞች መግለጫ የሰጡት የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ትግራይ ክልል ውስጥ ከ2,500,000 በላይ ሰው አፋጣኝ እርዳታ እንደሚያስፈልገውም ተናግረዋል። ትምህርት በተቋረጠባቸው አካባቢዎችም መልሶ ለማስጀመር መንግስት እየሰራ መሆኑን ሚኒስትሩ አመልክተዋል። በጋዜጣዊ መግለጫ ላይ የተገኘችው ፀሐይ ዳምጠው ተከታዩን ዘግባለች።
ትግራይ ክልል ውስጥ የዕለት ደራሽ ድጋፍ የሚያስፈልገው 2,000,000 ሰው እርዳታውን ለማድረስ መንግስት ከያዘው ጥረት ጋር መንግስታዊ ያልሆኑ ድርጅቶችም እየተሳተፉ መሆናቸውን የሰላም ሚኒስትሯ ሙፈሪያት ካሚል ገልጸው እስካሁን 1,600,000 ለሚሆን ሰው ከ305,000 በላይ ኩንታል እህል መድረሱን ተናግረዋል።
ከአልሚ ምግብ ጋር የተያዙ እንዲሁም ዘይትና ሌሎች ጉዳዮችን ጨምሮም አብሮ እየተጓጓዘ ነው ያለው። ከዚህ አንጻር ቅድሚያ ሴቶችና ከ5 ዓመት በታች ለሆኑ ህጻናት ለመስጠት ተሞክሯል። እስካሁን ባለው በዩኒሴፍ አማካይነት ወደ 2029 ኩንታል ገደማ ለማሰራጨት ተሞክሯል። ከዚህ 135,267 የሚሆኑ ዜጎችን ተደራሽ ለማድረግ ተሞክሯል። ስንዴ፣ ዘይት የመሳሰሉ የእህል አቅርቦቶችን ለማቅረብ ጥረት እየተደረገ ነው ያለው። ለደራሽ እርዳታው በዚህ መልኩ እየሄደ ነው ያለው። አቅርቦትም እንዲኖር ከማድረግ አንጻር ከንግድ ኢንዱስትሪና ከኮኦፕሬቲቭስ ጋር በጋራ በመሆን እርዳታ ብቻም ሳይሆን በሽያጭ ሊቀርቡ የሚችሉ የተለያዩ ሸቀጣሸቀጦችን ለማቅረብ የተጀመሩ ጥረቶች ከመኖራቸው ጋር ተያይዞ ገዝቶ ለመጠቀም የሚያስችል ጅምር መኖሩ ይህንን ጫና ለመቀነስ ያስቻለ መሆኑን ገምግመናል።
ከእለት እርዳታው በተጨማሪ 22,000 ሜትሪክ ቶን እህል በጥምረት እና 69,000 ሜትሪክ ቶን እህል ለሴፍትሬት ተረጂዎች ለማድረስ መንግስት እየተንቀሳቀሰ መሆኑንና እህል ነክ ያልሆኑ ድጋፎችም እየተላኩ መሆኑን ሚኒስትሯ ገልጿል።
እህል ነክ ያልሆኑ የተለያዩ አቅርቦቶችም አሉ። እነዚህም የዕለት ደራሽ እርዳታው አካል ሆነው ተወሰነ ለማሰራጨት ተሞክሯል። በዚህ ረገድ በቂ መጠን እንዲኖር ለማድረግ የሚያስችል ሰፊ ስራ ከመንግስታዊ ያልሆኑ ድርጅቶችና ከዩኤን ኤጀንሲስ ጋር በቅርበት እየሰራን ነው ያለ ነው። ያለውን ቁጥር ያህል የሚመጥን አቅርቦት ያስፈልጋል፣ እየተሰራ ነው ያለው። በቀጣይ ጊዜያት የተሻለ ውጤት ይገኛል ብለን ከምንጠብቃቸው ጉዳዮች ውስጥ አንዱ ነው።
በ71 ሚሊዮን ብር ወጪ የመድኃኒትና የሕክምና አቅርቦት ለማድረስ ጥረት መደረጉንና መንግስታዊ አገልግሎቶችን የማስጀመር ስራ እንደቀጠለ ሚኒስትሯ አስረድቷል።
የጤና ተቋማት፣ የትምህርት ተቋማት እና የውሃ አቅርቦት ጋርም እንደዚሁ የተጀመሩ ስራዎች አሉ። ጤና እስካሁን 71 ሚሊዮን ገደማ የሚገመት ወጪ አውጥቶ የመድኃኒት አቅርቦት ለማቅረብ ተችሏል። የውሃ አገልግሎትም የውሃ መሰረተ ልማቶች የተጎዱባቸው ቦታዎች አሉ። እነዚህ ቦታዎች መሰረተ ልማቶቹ ተጠግነው ወደ ስራ እስኪመለሱ ጊዜ ድረስ በቦቴ ውሃ የማቅረብ ስራ ለመስራት ጥረት እየተደረገ ነው ያለ። ይሄ ይበልጥ ተጠናክሮ መቀጠል ይኖርበታል። ከፍላጎቱ ጋር የሚጣጣም እንዲሆን ከማድረግ አንጻር ተጨማሪ ስራ የሚጠይቀን መሆኑ ተለይቶ ወደ ተግባር ተገብቷል። አንደኛው ከደሞዝ አከፋፈል ጋር የነበረ ጉዳይ ነው። ተደራሽ መሆን አልተቻለም። በነበረው የባንኮች አገልግሎት መስጠት ያለመቻል፣ የእንቅስቃሴዎች ቀለል ያሉ አለመሆን ጋር ተዳምሮ እንዲህ አይነት ችግር ነበር። የነበረውን ችግር ለመፍታት ከመከላከያ ሰራዊት ጋር በጋራ ተኩኖ ለመድረስ አስቸጋሪ የሆኑ ቦታዎች በሄሊኮፕተርም ጭምር ታግዞ ለሰራተኞች ደሞዝ የማድረስ ስራ ተጠናክሮ የቀጠለበት ሁኔታ አለ። መንግስታዊ አገልግሎቶችም በዚሁ ልክ ተጠናክረው ለመጀመር የሚያስችል የቅድመ ዝግጅት ስራዎች እየተሰሩ ከመሆናቸው ጋር ተያይዞ ሁኔታው መሻሻል እያሳየ እንደሆነ
ትምህርት ለማስጀመር እንቅስቃሴ እየተደረገ መሆኑን ያመለከቱት ወይዘሮ ሙፍሪያት የጸጥታ ኃይሉም እንዲጠናከርና ወደ ስራ እንዲመለስ መደረጉ ውጤት እየታየበት ነው ብለዋል። በሌላ በኩል በቤኒሻንጉል ጉሙዝ መተከል ዞን ውስጥ በተፈጸሙ ጥቃቶች ሳቢያ ችግር ውስጥ ለሚገኙ ከ104,000 በላይ ተፈናቃዮች ሰብአዊ ድጋፍ ለማድረስ እየተሰራ መሆኑን ሚኒስትሯ ገልጿል።
መተከል አካባቢ ከ2012 ጀምሮ የሰላም ሚኒስቴርና አደጋ ስጋት ስራ አመራር ኮሚሽን በጋራ በስፋት ስንሰራቸው የነበሩ ስራዎች አሉ። ለስድስት ዙር ያህል እርዳታ ለማድረግ ተሞክሯል። 2012 ጀምሮ እስከ ጥቅምት ባለው ጊዜ በቅርቡ ደግሞ ህዳርና ታህሳስ ላይ የታጠቁ ኃይሎች በከፈቱት ጥቃት 6 ከሚሆኑ ወረዳዎች ወደ 104,955 ገደማ ዜጎች ተፈናቅለዋል። በሃውስሆልድ 17,060 ገደማ ማለት የተለያዩ እርዳታዎችን ለማድረስ ተሞክሯል። ወደ 23,718 ገደማ ከአምስት ዓመት በታች የሆኑ ህጻናት ይገኛሉ። እንዲሁም 4,981 ገደማ አጥቢ እናቶች ይገኛሉ። በእንደዚህ አይነት አስቸጋሪ ሁኔታ ለየት ያለ ድጋፍ የሚያስፈልገው ስለሆነ ትኩረት የሚሰራ ነው የሚሆነው። አልሚ ምግብና መሰል እርዳታዎችም ለእናቶችና ህጻናት ቅድሚያ በመስጠት ሌላው መደበኛ የእርዳታ አይነት መጠቀም ስለሚችሉ ይህን ያህል ቁጥር ያለው እርዳታ የማድረሱ ስራ ተጠናክሮ እየቀጠለ ነው ያለው። ይሄ ምግብ ነክ የሆኑና ምግብ ነክ ያልሆኑ ሁለቱም አይነት እርዳታዎች የማድረስ ስራ እየተሰራ ነው።
መተከል ዞን ውስጥ ከሚገኙት 183 ቀበሌዎች ከ32 በስተቀር አብዛኛዎቹን ከታጣቂዎች የማጽዳት ዘመቻ መከናወኑን የገለጹት ሚኒስትሯ በቀሪዎቹም ውስጥ ጥፋት የሚያደርሱ ኃይሎችን ለማጣራት እየተሰራ ነው ብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን ለዘገባው አመሰግናለሁ። ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። ኢትዮጵያ የቡድን 20 አባል አገሮች ባለፈው ህዳር ወር ያወጡት የጋራ ማዕቀፍ ስምምነት ተጠቃሚ ለመሆን የቀረበውን እድል በደስታ መቀበሏን የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ ለአሜሪካ ድምፅ ተናግረዋል። በኢትዮጵያ ውሳኔ ባለፈው አርብ ብዥታ ፈጥሮ የነበረው ያሉት የኢትዮጵያ ዩሮቦንድ ግዢ ገበያም መንግስት ፍላጎቱን ከገለጠ በኋላ ባለፉት 2 ቀናት መረጋጋቱን አስታውቀዋል። ዶክተር ዮብን ያነጋገረው ደረጀ ደስታ ነው፣ እንደሚከተለው ያቀርበዋል።
ኢትዮጵያ በ2014 መበደሪያ የሆናት ዘንድ ለሸጠችው የ1 ቢሊዮን ዶላር ቦንድ በየአመቱ ከ62 ሚሊዮን ዶላር በላይ ወለድ ትከፍልበታለች። የኢትዮጵያ ዩሮ እና አንዳንዶቹም ዘንድ ዶላር ቦንድ እየተባለ ተፈራርቆ የሚጠራው ቦንድ የሚገዙት ዓለም አቀፍ ኢንቨስተሮች ኢትዮጵያ ሰሞኑን ብድርና እዳዎቿን እንደገና ለማገላበጥና ለመመርመር አቅዳለች የሚለውን ወሬ መናፈሱን ሰምተው መደናገጣቸው ሲዘገብ ሰንብቷል። የወሬው ምንጭ የኢትዮጵያ መንግስት ኮቪድ-19 ያሳደረበት ጫና ለመቋቋምና ኢኮኖሚውን ማሻሻያ ለመደገፍ የቡድን 20 አባል አገራት ባለፈው ዓመት ህዳር ያወጡትን የጋራ ማዕቀፍ ለመጠቀም ፍላጎት ማሳየቱ መሆኑም ተነስቷል። የገንዘብ ሚኒስትር ደኤታው ዶክተር ኢዮብ ተካልኝ ለአሜሪካ ድምጽ ራዲዮ እንደተናገሩት ኢትዮጵያ አጠቃላይ የእድገት አቅም ጋር በተያያዘ መልክ ከዓለም አቀፍ የፋይናንስ ገበያው እንደየአስፈላጊነቱ ተጨማሪ ሀብት ማሰባሰብ የሚያስችላትን መንገድና አማራጭ ሁሉ ከመጠቀም ወደኋላ እንደማትል ይናገራሉ። በዚህ ረገድ በቅድሚያ የቡድን 20 አባላት የፋይናንስ ምንጮችን በማመቻቸትም ሆነ የዕዳ ሸክምን በማቅለል በኩል ስለዘረጉት የተለያዩ እድሎች አጀማመር እንደሚከተለው ያስረዳሉ።
የቡድን 20 አባል ሀገራት ባለፈው ዓመት ከኮሚሽን ጋር ተገናኝተው ለታዳጊ ሀገሮች ዕዳ ከመክፈል ይልቅ ትንሽ እረፍት አግኝተው ኮቪድን በመከላከልና በሌሎች ማህበራዊ ጉዳዮች ላይ ትኩረት እንዲያደርጉ የዕዳ ክፍያ ማቆም ሞራቶሪየም የምንለው ዕዳ የሚከፈልበትን ጊዜ የምጠኝ ወር የፎታ እየሰጠው ነበር። ከዚህ በኋላ እንደገና አራዝሞታል። ባለፈው ኖቬምበር ላይ ደግሞ የጂ20 ሀገሮች እንደገና ተገናኝተው አንድ የተለየ ሀሳብ ይዘው መጡ። እኛው የፓሪስ አባላትና ከዛም ውጭ ያሉ ሀገራት ያሉበት ነው። ወጥ የሆነ እና በተለይ በአይኤምኤፍ የሚደገፍ የዕዳ ማሻሻያ ውስጥ ያለች እና ተጨማሪ የዕዳ ሪሊፍ ለሚያስፈልጋቸው ሀገሮች የዕዳ ማስተካከያ መደረግ ያለበት በአንድ ሀገር ወይም በሁለት ሀገር ሳይሆን ሁሉም ሀገራት በጋራ የሚያደርጉት ወጥ ማዕቀፍ ያስፈልጋል ብለው ቅድም ያነሳውን ኮመን ፍሬምወርክ የተባለውን አወጡ ማለት ነው። ምን በላይ ሲያወጡ ለዚህ ኳሊፋይ የሚያደርጉ ሀገሮች በጣም ስትሪንጀንት ክራይቴሪያ ያለ እንዳጋጣሚ ሆነው በአጠቃላይ የሀገር በቀል ኢኮኖሚ ማሻሻያችን ውስጥ የቀረጽናቸው ማሻሻያ ስራዎች ይህም ደግሞ በዓለም አቀፍ ፋይናንስ ተቋም እና ዓለም አቀፍ ደረጃ እንዳለ ታውቃለህ። ይሄንን ፍሬምወርክ ስናየው ለኢትዮጵያ በጣም ጥሩ ፍሬምወርክ ነው።
ዶክተር ኢዮብ የቡድን 20 ማቀፉ አገሪቱ ያላትን እዳዎች ከሁሉም አገራትና አበዳሪ ተቋማት ጋር በአንድ መድረክ እንድትገናኝ የሚያደርጋት መሆኑን ተናግረዋል። ይህ እድል ለብዙዎቹ አገራት የማይደርስ መሆኑን ገልጸው ለዚህ እድል ከታጩ አገሮችም ውስጥ ኢትዮጵያና ምናልባትም ዛምቢያ ብቻ እንዳሉበት በመገናኛ ብዙሃን መጠቀሱም በዚህ የተነሳ መሆኑን አስታውቀዋል።
በገንዘብ የሚሰለኩን ጥያቄ ሲቀርብ ይህንን እድል ሲያስ እያየነው ነው። ዛሬም አንዳንድ ሪፖርት ላይ እንዳየኸው ኢትዮጵያ ኦፖርቹኒስቲክ ሆና ይህንን እድል ጠቀመች ያለች ሀገር ነች የሚል ነገር ያነሳሉ። እኛ እንደዛ ባናስቀምጠውም እውነታ ግን አለው። በጣም እንደ ትልቅ እድል ላይ ነው። ስለዚህ እኛውን ዓለም አቀፍ ወጥ ማዕቀፍ በደስታ ተቀብለ ነው ከእንደዚህ ሀገራት ጋር መነጋገር ልንጀምር ነው። ሰው ሂደቱ ምንድን ነው የሚሆነው? ለሀገራቱ ጥያቄ እናቀርባለን። ያለብን አጠቃላይ ዕዳ ይህን ነው ይመስለው። ይህንን ሪስትራክቸር ማድረግ እንፈልጋለን። ምክንያቱም ይህንን ካደረግን ባስቀመጥነው አቅጣጫ ተጨማሪ እድገት አቅም ላይ ኢንቨስት ለማድረግ እድል ይሰጠናል። አጠቃላይ ኢኮኖሚያችንን ለማሳደግ ተጨማሪ ራስ ከሚሰጠን ስለሚሆን ይህን ዲ መጠቀም እንፈልጋለን ብለን እንጠይቃቸዋለን። አሁን በዚህ ሳምንት ይህን ጥያቄ እናቀርባለን።
ይህንን የኢትዮጵያ ጥያቄና ውሳኔ ተከትሎ ባለፈው አርብ ብዥታ ፈጥሮ የነበረው የኢትዮጵያ ዩሮ ቦንድ ግዥም መንግስት ፍላጎቱን ከገለጸ በኋላ ባለፉት ሁለት ቀናት ገበያው መረጋጋቱን ገልጸው ስጋቱም ከምን እንደመነጨ አስረድተዋል።
ከዛ ጋር ተገናኝቶ ግን ይሄ ወጥ ፍሬምወርክ እንደ ሀገራት ብቻ ሳይሆን ፍሬምወርኩ ሲሰራ የግሉንም ሴክተር ይጨምራል የምትል አረፍተ ነገር አለች። እሷን ስለሚያውቁ እና ሚሊዮን የዩሮ ቦንድ አለ እዛ ዩሮ ቦንድ ላይ ኢንቨስት ያደረጉ ምክር ተዋናዮች ኢትዮጵያ መንግስት ዳውን አልከፍም ይህንን ቦንዱ ሊተው ነው ዲፎልት ያህል ነው የሚል ስጋት ፈጥሮባቸው ባለፈው ወር ትንሽ ግርታ ነበር። ይህን ያጣራው የፕሬስ መግለጫ አወጣን። እኛ ይህንን አዲሱን ማዕቀፍ መጠቀም እንፈልጋለን። ነገር ግን ይህን የምንጠቀመው አጠቃላይ የኢትዮጵያን የእድገት አቅም ክስተልቁ ከዓለም አቀፍ የፋይናንስ ገበያውም እንደ አስፈላጊነቱ ተጨማሪ ሀብት ማሰባሰብ ቢገባን ማሰባሰብ በሚያስችለን መልኩ የሚጠቀመው የሚለውን መረጃ ሰጠን። ያው ዛሬ እንዳየው ትላንትም ገበያው ተረጋግቷል። ግን ለኢትዮጵያ እንደ ትልቅ እድል ነው ይህን የምናየው። ተሳቶልን በትልቁ ስትራክቸር ማድረግ ከቻልን ተጨማሪ ሀብት አገኘን ማለት ነው ኢንቨስት ለማድረግ ኢኮኖሚ ላይ።
ባለፈው ሳምንት የኢትዮጵያ የሚኒስትሮች ምክር ቤት ባካሄደው 95ኛ መደበኛ ስብሰባ ከአመታት በፊት ተጀምረው በነበሩት አብዛኞቹ ሜጋ ፕሮጀክቶች ስም ከአገር ውስጥና ከውጭ ሀገር በብድር የተወሰዱትን ገንዘብ የፕሮጀክቶቹ ባለቤት የሆኑት የመንግስት ድርጅቶች መክፈል አልቻሉም የሚል መግለጫ አውጥቶ ነበር። ምክር ቤቱ በመግለጫው ይህ አገሪቱ ለገጠማት የኢኮኖሚ ስብራት አንድ ክፍል መሆኑን ጠቅሶ የዕዳ ጫናቸውን ለማቃለል ተወያይቶ የውሳኔ ሀሳቦችን ማስቀመጡን ገልጿል። ስለ ውሳኔዎቹ ምንነት እንዲነግሩን የጠየቅናቸው የኢትዮጵያ ገንዘብ ሚኒስትር ደኤታ ዶክተር ኢዮብ ተካልኝ የሚቀጥለውን ማብራሪያ ሰጥተውናል።
ሶሽ ምክር ቤት ምንድን ነው የወሰነው? አንደኛ ይሄ የልማት ድርጅቶች የመንግስትና ድርጅቶች ያከማቹት የዕዳ ጫና ማቃለል እንዲቻል ሶስት አንኳር ውሳኔዎችን ወስኗል። ጥቃቅን ውሳኔዎችን አሉ፣ ግን ዋና ፈቲግ ለአድማጮ የሚጠቅመው አንዱ ይሄ የተከማቸው ዕዳ የተቋማቱን ባላንስ ሺት ባየ መልኩ የተወሰነው ተቋማቱ አሰራራቸውን አስተካክለው እየከፈሉ እንዲቀጥሉ፣ የተወሰነውን ግን ከተቋማቱ አቅም በላይ የሆነውን ግን ሌላ የተለየ ቬሂክል አቋቁሞ መንግስት በዛ በኩል ማን የሚደረግ ወደ ገንዘብ ሚኒስቴር ከተቋማቱ ሂሳብ ላይ ተነስቶ ወደዚህ ተቋም እንዲዞር አድርጓል ማለት ነው። ይሄ ማለት ለምሳሌ የኢትዮ ኢንጂኒሪንግ ብታነሳ ወይም የኢትዮጵያ ኮርፖሬሽን ብታነሳ ወይም የኢትዮጵያ መብራት ኃይል ብታነሳ በጣም የተሻለ ባላንስ ሺት ኖራቸው ማለት ነው። ምክንያቱም ያለባቸው ዕዳ ወደዚህ ስለዞረ ተቋማቱ አሁን የዕዳ ጫና ያለባቸው ተቋማት ሳይሆኑ ባላንስ ሺት ያላቸው ተጨማሪ ፕሮጀክት መስራት የሚችሉ አዋጭ የሆነ ፕሮጀክት ሀሳብ ካለ ከሀገር ውስጥም ከውጭም ማበደር የሚያስችል የተሻለ ተራራቂ ተቋማት ሆነዋል። ሁለተኛው የውሳኔ አካል እነዚህ ተቋማት በጣም ጥልቅ የማሻሻያ ስራ ውስጥ እንዲገቡ ነው የወሰነው። ለእያንዳንዱ ተቋም ገንዘብ ሚኒስቴር የሚያወጣው ኬፒአይ የመስፈርት ይወጣላቸዋል። ተቋማቱ የተለያዩ የማሻሻያ ስራዎችን የሚሰሩ ሆነ በየአመቱ የሚሰጣቸውን የማሻሻያ ስራ ይሰራሉ። ለምሳሌ አንዳንዶቹ ተጨማሪ ትርፋማ መሆን አለባቸው፣ አንዳንዶቹ አዳዲስ የቢዝነስ አሰራር ኢንትሮዲስ ማድረግ አለባቸው። ኳር ኩባንያ ለምሳሌ የጀመራቸውን ፕሮጀክቶች መጨረስ፣ ወደ ግል የሚዞሩ ወደ ግል ለማዞር የኢትዮጵያ መብራት ኃይል አስፈላጊ የሆኑ የአሰራር ማሻሻያዎችን ማድረግ፣ ኮርፖሬት ገቨርናንሱ ማሻሻል የመሳሰሉ መፈጠን ያለባቸውን ኬፒአይ አስቀምጦላቸዋል። ሶስተኛ ውሳኔ የሚቋቋመው አዲሱ ተቋም የተቋማቱን ዕዳ መውሰድ ብቻ ሳይሆን የተሻለ ዋጋ ሊያወጡ የሚችሉ የተቋማት ሀብቶች ካሉ ውጤታማ ወደሆነ ስራ ላይ መዋል እንዲችል ኢንቨስትመንትን አስነስቶታል ማለት ነው። በጥቅሉ ተነሳው እነዚህም ሶስት አንኳር ውሳኔ
570 ቢሊዮን ብር እዳ ስላለባቸው ተቋማት የእዳ መጠን የተጠየቁት ሚኒስትሩ ሌሎች ነገሮችን ሁሉ ጨምሮ ኢትዮጵያ ያለባት እዳ ከአጠቃላይ ገቢዋ አንጻር 60% የማይሆን ነው ብለዋል። ይህ ከሌሎች አገሮች ጋር ሲነጻጸር ዝቅተኛ መሆኑን በመግለጽ ኢትዮጵያ አሁንም ትልቅ የመበደር አቅም ያላት አገር መሆኗን ተናግረዋል። አድማጮቻችን ዶክተር ኢዮብ በዚህ ዙሪያ የሰጡን መልስና ሙሉ ዘገባውን በድረገጻችንና ማህበራዊ ሚዲያዎቻችን መከታተል የምትችሉ መሆኑን እንገልጻለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ደስታን ለዘገባው አመሰግናለሁ። አቶ ጀዋር መሐመድ፣ አቶ በቀለ ገርባ እንዲሁም የኦሮሞ ነጻነት ግንባር አመራር አባላት የሆኑት ኮሎኔል ገመቹ አያናና ሌሎች ምስረኞች እስር ቤት ውስጥ ይደርስብናል ያሉትን ችግርና የፖለቲካ ሁኔታ በመቃወም የረሃብ አድማ ላይ መሆናቸው ተገለጠ። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳዩን በመመርመር ከሚመለከታቸው አካላት ጋር መወያየቱን አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
በቃሊቲ ማረሚያ የሚገኙትና አቶ ጀዋር መሐመድና አቶ በቀለ ገርባ የረሃብ አድማ ካደረጉ ዛሬ አንድ ሳምንት እንደሞላቸው ተገልጿል። የድርጅታቸው የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ስለ ታሳሪዎቹ የረሃብ አድማ ተከታዩን ለአሜሪካ ድምፅ ተናግረዋል።
እስር ቤት ቤተሰቦቻችን ይጉላላሉ፣ ብዙ ጊዜ ይቆማሉ። እሱ ሻሻል ነው። የኦነግ አመራር አባል ኮሎኔል ገመቹ አያና ከባድ ወንጀል የሰሩ ሰዎች ቤት ነው ወስዶ ያሰሩት እና እሱ ከዚህ በፊት ብዙ ፖለቲካ እስረኞች የተደበደቡበት እና የተጎዱበት ስለሆነ እዛ ቦታ መታሰር የለበትም፣ ከዛ ይቀየርለት የሚል ነው። ሄጄ ለመጠየቅ ሞክሬ ነበር። እንዳሁም የሄድኩት እኔ እንዲበሉ ነው። መጠየቅ አይቻልም ካልህግ ስላሉን ትቼ ተመለስኩት። በቤተሰብ በኩል በግብ አይቀበሉም። በሀብ ላይ መሆናቸው ይታወቃል። ራብ መሆናቸው ይታወቃል። በቂ መረጃ ያለን።
በሌላ በኩል በኦሮሚያ ፊንፊኔ ዙሪያ ልዩ ዞን ገላን የታሰሩ የኦሮሞ ነጻነት ግንባር አመራር አባላት ለሶስት ቀናት ዛሬ የረሃብ አድማ መቀጠላቸውን ነው ጠበቃቸው አቶ ቱሊባይሳ የሚናገሩት።
አንደኛው ሚካኤል ቦረ ነው። አቶ ከነሳ አያና የከፍተኛ የኦነግ አመራሮች ለፍርድ ቤት ቀጠሮ የላቸውም። የህግ ሂደት ተቋርጠው ኦልሞስት ተረስተው ወይም ተጥለው ይገኛሉ ማለት ይቻላል። እዚህ ውስጥ በዋናነት የሚያነሱት ምንድን ነው? እስከ ዛሬ ድረስ ያለምንም ህጋዊ መሰረት ታስረን ነው ያለ ነው። ከእስር የተለቀቁ እነ ኦብሳ ቢሳ ተመልሶ ያለምንም ጥያቄ በኦሮሚያ ፖሊስ ኮሚሽን ተይዘው ታስሮ እኛ ጋር መጥተዋል። ለሚቤኛ እነ ዳዊት አብደታ በፍርድ ቤት በነጻ ቢለቀቁም ዛሬም ድረስ እስር አልተፈቱም። በሌላ በኩል ደግሞ የኮሎኔል ገመቹ አያና ማረሚያ ቤት ውስጥ ከአያያዝ በተገናኘ በጣም ከፍተኛ ችግር ውስጥ ነው ያለው። በሌላ መልኩ ደግሞ የኦሮሞ ፖለቲካ ፓርቲዎችን ከፖለቲካ ምህዳሩ በማስወጣት ለሌሎች ሁኔታዎችን በመንግስት በማመቻቸት ላይ ይገኛል እና ይሄ በፍጹም ተቀባይነት የለውም። ደግና በሰላማዊ መንገድ የረሃብ አድማ በማድረግ ያለንን ተቃውሞ ሰላማዊ በሆነ መንገድ ለመግለጽ ነው የሚል ነው። በአጠቃላይ ግን መታወቅ ያለበት ጤናቸው ሁኔታ በጣም በአስጊ ሁኔታ ላይ ነው ያለው።
የኢትዮጵያ ሰብአዊ መብት ኮሚሽን በቃሊቲ ማረሚያ የሚገኙትን እስረኞች መጎብኘቱን ለቪኦኤ ጠቅሷል። የኮሚሽኑ የሰብአዊ መብት ጉዳዮች አማካሪ አቶ ኢማድ አብዱል ፈታ ከታሳሪዎችና ከማረሚያ ቤቱ አስተዳደሮች ጋር መነጋገራቸውንም ገልጸዋል።
እስረኞቹ ያነሷቸው ጥያቄዎች ሰው መብት አለው በህግ ከተሰጠው ስልጣን አንጻር ማመልከት የሚችላቸውና የማይችላቸው ጉዳዮች አሉ። በዚህ መሰረት ኮሎኔል ገመቹ አያና እንዳያስመለከት አንድ የጉብኝታችን ዓላማ ነበረና እስረኛ የነበረበትን ቦታ ተመልክተናል። በተወሰነ መልኩ እስረኛው የነበረበት ቦታ የማይመቹ እንደሆኑ አይተናልና በዚህ መሰረት ከማረሚያ ቤቱ አስተዳደር ጋር ተነጋግረን የማረሚያ ቤቱ አስተዳደር እስከ ጥር 26 ከሰዓት ድረስ እስረኛውን ወደ ሌላ ወደ ተሻለ የማቆያ ቦታ እንደሚያዛውር ቃል ገብቶልናል። ሌላው ከእስረኞቹ መረጋገጥ እንደቻል ነው ቤተሰቦቻቸውና ለእነሱ ለመጠየቅ ለመጎብኘት የእነሱን ችሎት ለመከታተል የሚመጡ ሰዎችን በሚመለከት ቀደም ሲል ቅሬታ የነበራቸው መሆኑ ቢታወቅም የተወሰነ ጊዜ ታስሮ የነበሩ ሰዎች መፈታታቸውን ከእስረኞቹም ጭምር ለማረጋገጥ ችለናል። ግን ስቲል ያልተመለሱ ጥያቄዎች አሉን ስላሉ የረሃብ አድማውን እየቀጠሉ መሆኑን የተረዳ ነው።
በታሳሪዎቹ አቤቱታ ላይ የኢትዮጵያ ጠቅላይ አቃቤ ሕግ ፕሬስ ሴክሬታሪ ኃላፊ አቶ አወል ሱልጣን ተከታዩም ብለዋል።
ጠቅላይ አቃቤ ሕግ በአሁኑ ሰዓት ፐርፐዝሊ ምርጫም እየቀረበ ስለሆነ ገዢ ፓርቲውን እንዳይገዳደሩ ወይም ደግሞ የመወዳደር አቅም እንዲያጡና እንዲቸገሩ ሆን ተብሎ ሰዎችን የማጣት የማሸማቀቅ ስራዎችን በመስራት ሂደት ውስጥ እጁ እንደሌለው ደግሞ ይህንን ተግባር ያልፈጸመ እንዳልሆነ ግን በአፌን ሞልቼ መናገር እችላለሁ። ክፍተቶች ሊኖሩ ይችላሉ። እነዚህ ክፍተቶችን የማረም ግን ኃላፊነት አለብን። አጠቃላይ ለምሳሌ ከሰማዩ ተለያየ ያዝገ ከ48 ፍርድ ቤት ከምክር ጋር ተያይዞ ምናምን ክፍተቶች ካሉ እነሱ ክፍተቶች በፍጹም የሉብንም ብሎ ለመናገር ኬዝ በኬዝ ማየት ስለሚያስፈልግ እሱ መርጃ በምሰጡ መሰረት አጣርተን ወደ እናንተ እንመልሳለን። እንዳትፈራሉ። ስለዚህ እንዳልኩ የረሃብ አድማም ሊሆን ይችላል። ሌላም ሰላማዊ የሆነ መንግስት ለማስተላለፍ የሚጠቀሙ አባቸው ዘዴዎች ካሉ እሱ ላይ ጠቅላይ አቃቤ ሕግ አልካሄደም እንጂ ከዛ ውጭ ሕግ እስካልተጣሰ፣ ወንጀል እስካልተፈጸመ፣ በሌሎች ላይ ጉዳት እስካልደረሰ፣ በሌሎች ሀሳብ በነፃነት የመግለጽ የመንቀሳቀስ፣ ሌሎች መብቶች ላይ ተጽዕኖ ማድረግ እስካልቻለ ድረስ ጠቅላይ አቃቤ ሕግ ማለት አይችልም። እዚህ ላይ
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕስ ጋር የተያያዘ ነው። የኦሮሞ ነጻነት ግንባር ከፍተኛ አመራር አባል ኮሎኔል ገመቹ አያና እስር ቤት ውስጥ እየደረሰብን ነው ያሉትን ድርጊት ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው አቤቱታ ማሰማታቸውን ጠበቃቸው ገለጡ። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ አብዲ ረጋሳም በኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት ቀርበዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የአርቲስት አጫሉ ሁንዴሳ ግድያን ተከትሎ በተፈጠረ ሁከትና ብጥብጥ ምክንያት ታስረው የቆዩት ኮሎኔል ገመቹ አያና ቀደም ሲል በሌላ መዝገብ ተመስርቶባቸው የነበረና እንዲቋረጥ የተደረገ የሽብርተኝነት ክስ የተቀሰቀሰባቸው መሆኑን ጠበቃቸው አቶ ሚልኪያስ ቡልቻ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ጥር 24 2013 ዓ.ም የአቃቤ ሕግ ምስክሮችን ለመስማት መሰየሙንና ሂደቱን አቶ ሚልኪያስ አብራርቷል።
ቀሪ የአቃቤ ሕግ ምስክሮችን ለመስማት ነው መዝገቡ የተቀጠረው። ይሁን እንጂ አቃቤ ሕግ ፖሊስ ወስተላክልኝ ያለውን ደብዳቤ ይዞ ቀርቧል። ደብዳቤውም መጥሪያው የደረሰን ቅርብ ስለሆነ ምስክሮቻችንን መቅረብ ስላልቻን ተለዋጭ ቀጠሮ ይሰጠን የሚል ነው። ባጭሩ በእኛ በኩል ይሄ ምስክር የሚሰማው ለአንደኛ ጊዜ አይደለም። ተከሳሾች የዋስትና መብት ተነፍጎ ማረሚያ ቤት በሚቆዩበት የአቃቤ ሕግ ምክንያት በቂም አይደለም፣ ህጋዊም አይደለም፣ የተፋጠነ ፍትህ የማግኘት መብታቸውን የሚጣረስ ስለሆነ ምስክሮቹ ሊታለፍ ይገባል፣ የሰማው ምስክርነት ላይ ውሳኔ እንዲሰጥ እኛ እየጠየቅ ነው። ይሁን እንጂ ችሎቱ ምስክሮቹ እንዲሰሙት ቀጠሮ የተሰጠው ለአንድ ቀን ብቻ ስላልሆነ ለአምስት ተከታታይ ቀናት በመሆኑ መጨረሻ ላይ የማያቀርቡ ከሆነ የሚሰጠው ብይን እንደተጠበቀ ሆኖ፣ ነገር ግን በተሰጠው ቀን ውስጥ ምስክሮቻቸውን ማቅረብ ከቻሉ እድላቸውን መጠቀም ይችላሉ በሚል ቀሪ ምስክር ካለ እንዲያቀርቡ ትዕዛዝ ሰጥተዋል።
ኮሎኔል ገመቹ እስር ቤቱ ውስጥ የሰብአዊ መብቶች ጥሰት ያቀረቡትን አቤቱታና ፍርድ ቤቱ የሰጠውን ትዕዛዝም ገልጿል።
ፍርድ ቤቱ ፈቅዶለት አቤቱታውን አሰምተዋል። ቅሊንጦ ማረሚያ ቤት ሆኜ ጉዳይን እንዲከታተል ፍርድ ቤቱ ግልጽ ችሎት ላይ ትዕዛዝ ሰጥቶ የነበረ ሲሆን፣ ነገር ግን ፖሊስ ከፍርድ ቤት ምንም ትዕዛዝ ሳይወስድ እኔንም ጥፋቴን ሳይነገረኝ ከቅሊንጦ ማረሚያ ቤት በጉልበት መጥቶ ወስዶኝ ወደ ቃሊቲ ማረሚያ ቤት አዘዋውሮኝ እዛ ውስጥም ሶስት ዞኖችን አቀያይሮብኝ መጨረሻ ላይ ብቻዬን አንድ ታንክር የሚባል ዞን ውስጥ በጣም ከፍተኛ ወንጀል የሰሩና ከፍተኛ ዲሲፕሊን እርምጃ የተወሰደባቸው ሰዎች የሚቀጡበት ብቻቸው የሚታሰሩበት ቦታ ነው። ሳይኮሎጂካሊ እና ፊዚካሊ ኢሰብአዊ በሆነ አኳኋን ስጋት እንዲይዘኝ፣ ያለ እንቅልፍ እንዲኖር፣ ቤተሰብ እንዳያገኘኝ፣ ጠበቆቹ ቶሎ እንዳያገኝ፣ ሆን ብሎ በእኔ ላይ የተደረገ ደባና ሴራ ስለሆነ በቂ ምግብ አላገኝም፣ ከውጪ ተጨማሪ ምግብ አይገባልኝም። ያ ሁሉ ተፈጽሞብኛል። ስለዚህ ይሄ ድርጊት እንዲቆምልኝና ይህን ድርጊት የፍርድ ቤቱን ትዕዛዝ ሳያከብሩ የሚፈጸሙ ኢሰብአዊነት የፈጸሙብኝ ፍርድ ቤቱ እርምጃ እንዲወስድባቸው፣ ፍርድ ቤቱም ግራ ቀኝ የቀረበውን ክርክር ሰምቶ ፍርድ ቤቱን ትዕዛዝ በመጣስ እስረኞቹ ማረፊያ ቤት ከሚቆዩበት ወደ ሌላ ቦታ የወሰዱት ምክንያቱ ምን እንደሆነ ኢሰብአዊ ድርጊት የፈጸሙ አካላት መልስ እንዲሰጡበት ብሎ ተለዋጭ ቀጠሮ ሰጥቷል ማለት ነው።
በሌላ በኩል የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ አብዲ ረጋሳ በኦሮሚያ ጠቅላይ ፍርድ ቤት ሰበታ ምድብ ችሎት ቀርበው የነበረ ቢሆንም የአቃቤ ሕግ ምስክሮች ባለመቅረባቸው ለጥር 28 2013 ዓ.ም ተለዋጭ ቀጠሮ ተሰጥቷል። አቶ አብዲ የተከሰሱት ከአምስት ዓመት በፊት ከህዋት ቡድን ጋር ግንኙነት ነበረው በሚል እንደነበር ጠበቃቸው ጠቁሟል። አቶ አብዲ ረጋሳ ከዚህ ቀደም ሱሉልታ ወረዳ ፍርድ ቤትን ጨምሮ በተለያዩ ችሎቶች ቀርበው በዋስ እንዲወጡ መብት ቢፈቀድላቸውም የኦሮሚያ ፖሊስ ኮሚሽን እንዳለቀቃቸው ጠበቃቸው ተናግሯል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ተከታዩ ዘገባ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በውጭ ሀገር ከሚገኙ አብዛኞቹ የሐሳብ አብላዮች ጋር በትግራይ ክልል ንጹሃን ላይ የሚደርሰው እንግልትና በቶሎም ሰላም ሊመጣ ያለመቻሉ ከሚያሳስባቸው በስተቀር የህወሓት ቡድን በኢትዮጵያ መከላከያ ሰራዊት ላይ ያደረሰውን ጭካኔ በሚገባ ይረዱታል ሲሉ አምባሳደር ፍጹም አረጋ ተናገሩ። በሌላ ዜና ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ለጋሾች በትግራይ ክልል በሙሉ ተንቀሳቅሰው አስቸኳይ የምግብ እርዳታ ለሚያስፈልጋቸው ቁጥራቸው 2.3 ሚሊዮን ለሚደርስ ኢትዮጵያውያን ተገቢውን እገዛ ማድረስ መቻል አለባቸው ሲል ጠይቋል። ዓለም አቀፍ ተቋማት በኢትዮጵያ ላይ ላላቸው ጥያቄ ምላሽ ለመስጠት በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናት ተቋም አትላንቲክ ካውንስል አማካኝነት በተዘጋጀው የበይነ መረብ ውይይት ላይ የተነሱ ጉዳዮችን መነሻ በማድረግ ከአምባሳደር ፍጹም አረጋ ጋር ያደረገችውን ቃለ ምልልስ ከሌሎች ተጨማሪ ሪፖርቶች ጋር አጣምራ ጽዮን ግርማ ሁለተኛውን ክፍል ዝግጅቷን ለምሽቱ እንዲህ አሰናድተዋለች።
ትግራይ ክልል ውስጥ ከተከሰተው ሰብአዊ ቀውስ ጎን ለጎን ተያይዞ የሚነሳው አሁንም በክልሉ ውጊያ መኖሩን ሲሆን ይህንን በተመለከተ ሰሞኑን ለዓለም አቀፉ የሰላም ፋውንዴሽን ከትግራይ ገጠራማ ቦታ ሆነው በስልክ ቃለ ምልልስ እንደሰጡ የተገለጸውን የቀድሞ የኢትዮጵያ መንግስት ባለስልጣን ሙልጌታ ገብረ ህይወትን ቃል ጠቅሶ ኤፒ እንደዘገበው በትግራይ ክልል አሁንም ውጊያው መቀጠሉንና የኤርትራ ወታደሮች የአርሶ አደሩን ሰብል ካቃጠሉና ከዘረፉ በኋላ በኤርትራ ድንበር አካባቢ የሚገኙ ገበሬዎች በረሃብ መካከል መሆናቸውን ገልጸዋል። በቅርቡም ከፍተኛ የሰብአዊ ቀውስ ሊከተል ይችላል ሲሉ ስጋታቸውን አጋርተዋል። በዚህ ጉዳይ ላይ ከኤርትራ መንግስት ምንም ምላሽ ማግኘት እንዳልቻለ አያይዞ አስፍሯል። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ለጋሾች ሙሉ ለሙሉ ትግራይ ክልል እንዲገቡ በሚጠይቀው ማሳሰቢያ አሁንም በትግራይ ክልል የተለያዩ አካባቢዎች ውጊያው እንደቀጠለ ገልጿል። ባለፈው ሳምንት ሐሙስ ጥር 20/2013 ዓመተ ምህረት በኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን በዩናይትድ ስቴትስ የሐሳብ አብላዮች ተቋም በሆነው አትላንቲክ ካውንስል አማካኝነት በተዘጋጀ የበይነ መረብ የማብራሪያ መርሃ ግብር ላይ ተገኝተው ለጥያቄዎች ምላሽ ሲሰጡ ትግራይ ውስጥ አሁን ስላለው የተኩስ ልውውጥ ሁኔታም ጥያቄ ቀርቦ ነበር። በውይይቱ ላይ የነበሩት አምባሳደር ፍጹም አረጋ ለዚህ ጥያቄ የተሰጠውን ምላሽ ያብራራሉ።
በዚሁ ኮንፈረንስ ላይ የተነሳ ጥያቄ ነው የተሰጠው ምላሽም። የህግ ማስከበር ዋነኛው ምዕራፍ ተጠናቋል። በጣም ጥቂት የእስር ትእዛዝ የወጣባቸው የተደበቁ ተሸሸጉ የህወሓት አመራሮች እንዳሉና እነሱን ለህግ የማቅረቡ እርምጃ በጣም በተወሰኑ ፖኬቶች አካባቢ እየተካሄደ እንደሆነ ተገልጿል።
አምባሳደር ፍጹም በኢትዮጵያ ትግራይ ክልል ያለውን ትክክለኛ ገጽታ በተመለከተ በአትላንቲክ ካውንስል አማካኝነት በኩል ለተዘጋጀው የሀሳብ አብላዮች ቡድን ብቻ ሳይሆን ሌሎችም ተቋማት ትክክለኛ መረጃ እንዲያገኙ በተገኘው አጋጣሚ ሁሉ መንግስት በማስረዳት ላይ እንደሚገኝ ገልጸው በአሁኑ ሰዓትም እነሱንም እኛንም የሚያሳስበን ሰብአዊ ቀውሱን በቶሎ ማስተካከል ስለሚቻልበት ሁኔታ እንጂ የጦርነቱ ጀማሪ ማን እንደሆነ ሁሉም ያውቀዋል ብለዋል። በተለይም እንዲህ ያሉ መረጃዎችን መስጠት አስፈላጊ የሚሆነው በውጭ ለሚገኙና የተሳሳተ መረጃ ለሚደርሳቸው የትግራይ ተወላጆች እንደሆነ አብራርተዋል።
ህዝቡ እውነቱን የማወቅ መብት አለው። በእኛ እምነት በጣም ብዙ በውጭ የሚኖሩ የትግራይ ተወላጆች እውነቱ ተደብቋቸዋል። አንዳንድ ቲፒኤልኤፍ አባላት የነበሩ ወይም ደጋፊ የነበሩ ጭምር እውነቱ ተደብቋቸዋል። እውነቱ ምንድን ነው? በድምፅ ወያኔ ቀርበው ሴክሬታሪ ጌታቸው የተናገሩት ነው። ቀድሞ ያጠቁ መሆኑን ማለት ነው። የዩኤስ ኮንግረስ ወይም ካፒታል ሂልን ወረው በሰላማዊ ሰልፍ መጀመሪያ መጥተው ከዛ በኋላ የሀይል እንቅስቃሴ አድርገው ካፒታል ሂልን ምክር ቤቱን ያን ሁሉ ጉዳት ሲያደርሱ ኢንሰረክሽን ነው የተባለው። ህገ መንግስትን በኃይል ለመተካት የተደረገ እንቅስቃሴ ምርጫው እንዳይጸድቅ ዞሮ ዞሮ ፕሮሲጀር አለ የነበረው፣ ግን ያን የማጽደቅ ሂደት የማደናቀፍ እርምጃ እንግዲህ በአጋጣሚ በአክሲደንት የሞቱ ሰዎች አሉ፣ አንድ አምስት ሰዎች። ግን በኢትዮጵያ ሁኔታ ግን ህገ መንግስቱን የሚጠብቀውን ሰራዊቱን በተኛበት አስበው ነው የገደሉት። ይሄ የሀገር ክህደት ነው ማለት ከኢንሰረክሽን በላይ ነው። እናም እዚህ አሜሪካን ሀገር ያሉ በደንብ ይገነዘባሉ፣ ይሄን ትልቅ ወንጀል ተፈጽሟል። የእነሱ ስጋት የእኛም ጭምር ስጋት በዛ መነሻ የመጣው ሁኔታ ሌላው ምንም የማያውቀው ሰላማዊ ሰዎች በረሀብም ይሁን በእንግልትም ይሁን በሌላም ህይወታቸውን በማጣትም ጉዳት ውስጥ እንዳይገቡ ማድረጉ ነው እንጂ ትልቅ ወንጀል ተፈጽሟል። በኢትዮጵያ ታሪክ በዓለም ታሪክ ታይቶ የማይታወቅ ወንጀል ተፈጽሟል። ይህንን የማይገነዘቡ በጣም ብዙ የተሳሳተ መረጃ የተነገራቸው የትግራይ ተወላጆች እንዲሁም የቲፒኤልኤፍ ደጋፊዎች የነበሩ ሰዎች አሉ። ይህን እውነት ማውጣት የሚዲያዎች ኃላፊነት ይመስለኛል። ታይም ደግሞ በአገራችን ላይ ሰላምን ለማሸነፍ ማለት ነው። ሰው አጠቃላይ አብዛኛው ህዝብ ወደ ህሊናው ተመልሶ በሰላማዊ መንገድ እንዲንቀሳቀስ ህገ ወጥ ድርጊት የፈጸሙ ሰዎች ለህግ ቀርበው ተገቢውን ቅጣት ማግኘት አለባቸው እና እዚህ ያሉ ሰዎች እዛ በኋላ እየተፈጸመ ያለው መዘግየቱ እንደገና ንጹሀን ላይ የሚደርሰው እንግልቱ ቶሎ ሰላም ሊመጣ እንዲችል ማድረጉ ነው እንጂ የሚያሳስባቸው እዚህ ላይ በአሜሪካ መንግስት ውስጥ መሆን በቲንክ ታንክም በምሁራን ደረጃ ያሉትን ይገነዘባሉ። ግን የትግራይ ተወላጆችን ግን ጥቂት የሚገነዘባሉ። ብዙዎች ግን በዛ ደረጃ አልደረስ በጣም የሚያሳዝነው ደግሞ እዚሁ ተወልደ ያደጉ ወጣቶችን ሁሉ አሳስተዋቸዋል። ስለዚህ ወደ ህሊናቸው እንዲመጡ ተገቢ ስራ መስራት አለበት።
በሌላ በኩል በክልሉ ያለውን የጤና ሽፋን ሁኔታ በተመለከተ ድንበር የለሽ ሐኪሞች ማህበር የትግራይ ክልል የአስቸኳይ ጊዜ አስተባባሪ አልበርት ቪናስ ከታህሳስ ጀምሮ ወደ ትግራይ ክልል ተጉዘው አዲግራት፣ አክሱምና አድዋን ጎብኝተው ከተመለሱ በኋላ ከሁለት ቀናት በፊት በድርጅቱ ድረገጽ ላይ ባስነበቡት አዲስ ሪፖርት በትግራይ ክልል ገጠራማ አካባቢዎች ምን እየተፈጠረ እንደሆነ ማወቅ ባለመቻሉ ስጋት እንዳላቸው፣ ነገር ግን ከአካባቢው ሽማግሌዎች መረዳት እንደቻሉት ሁኔታዎች እጅግ አስቸጋሪ መሆናቸው ቸውን ገልጸዋል። በአዲግራት ከተማ ከፍተኛ ውጥረት መኖሩን፣ በሆስፒታሎች ውስጥ ያለው ሁኔታም እጅግ አስቸጋሪ እንደሆነ፣ ምግብ ውሃና ገንዘብ እንደሌለ መመልከታቸውን በሪፖርታቸው አስነብበዋል። በሆስፒታል ውስጥ የተኙት አንዳንዶቹ ታካሚዎች አሰቃቂ ጉዳቶች እንደደረሱባቸው፣ አንዳንዶቹ ደግሞ በምግብ እጥረት እንደተጎዱ መመልከታቸውንም ገልጸዋል። አምነስቲ ኢንተርናሽናል በበኩሉ የተባበሩት መንግስታት ድርጅት 2.3 ሚሊዮን ሰዎች በትግራይ ክልል የምግብ እርዳታ እንደሚያስፈልጋቸው ጠቅሶ በትግራይ ሰላማዊ ዜጎች ላይ ጭፍጨፋ መፈጸሙን፣ የቦምብ ጥቃት መድረሱን፣ ግድያና ዘረፋ እንዲሁም በሴት ልጆች ላይ ጾታዊ ጥቃት መፈጸሙን ጠቅሶ በአሁኑ ሰዓት 450,000 ሰዎች ከመኖሪያ ቀያቸው ተፈናቅለዋል ብሏል። እነዚህን ዜጎች ለማገዝም መንግስት ሙሉ ለሙሉ በሩን ለረድኤት ድርጅቶች መክፈት አለበት ሲል አሳስቧል። ከዚሁ ጋር በተያያዘ ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ፊሊፖ ግራንዲ ከጉብኝታቸው በኋላ ለጋዜጠኞች በሰጡት መግለጫ የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ገልጸው 25 መንግስታዊ ያልሆኑ ተቋማት ወደ ትግራይ ክልል እንዲገቡ ፍቃድ እንዲሰጣቸው በመጠባበቅ ላይ መሆናቸውን ተናግረዋል። በዚሁ መግለጫቸው ላይ ትግራይ ክልልን በተመለከተ በማህበራዊ ሚዲያ ላይ ብዙ የተለያዩ ነገሮች እንደሚነገሩን ገልጸው እንደርሳቸው ቦታውን በአካል ተገኝቶ ለተገነዘበ ግን ሁኔታው ምን ያህል የተወሳሰበ መሆኑን መረዳት እንደሚቻል ጥቆማ ሰጥተዋል። በርካታ የተኩስ ልውውጦችና ጥሰቶች በሁሉም ወገኖች እንደነበሩና በገለልተኛ አካላት ምርመራ ሊደረግ እንደሚገባም ገልጸዋል። ሁኔታዎች ተባብሰው ከቁጥጥር ውጭ ሳይወጡ አስቸኳይ እርዳታ በመስጠት ሰብአዊ ቀውሱን ማስቆም እንደሚገባም ጠቁመዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮንና እንግዳዋን አምባሳደር ፍጹምን እናመሰግናለን። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ትላንት የኢሚግሬሽን ጉዳዮችን የሚመለከቱ በርካታ የስራ አስፈጻሚ ማዘዣዎችን ፈርመዋል። ይህንኑ ርዕሰ ጉዳይ የሚመለከት ነው ተከታዩ ዘገባ። ፕሬዚዳንት ባይደን የፈረሟቸው እነኚህ አዲሶቹ ማዘዣዎች ከቤተሰቦቻቸው በኃይል ተነጥለው የተወሰዱትን ፍልሰተኞች ልጆች መልሶ ከቤተሰቦቻቸው ጋር ማገናኘት፣ ከማዕከላዊ አሜሪካ የሚነሱ ፍልሰተኞችን አስመልክቶ የጥገኝነት ማመልከቻ ሂደትን ማሻሻልና የቀድሞውን ፕሬዚዳንት ትራምፕን የኢሚግሬሽን ፖሊሲዎች መከለስ የመሳሰሉት እርምጃዎች ይጨምራሉ። በኢሚግሬሽን ጉዳዮች ላይ ለውጥ እንዲደረግ ሲጠይቁ የቆዩ የመብት ተሟጋቾች ታዲያ በተወሰደው እርምጃ ደስተኞች እንደሆኑ ከዚህም ያለፉ ሎች እርምጃዎች እንዲወሰዱ ጫና ማድረጉን እንደሚቀጥሉ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ በላከችው ዘገባ ጠቅሳለች። አዳነች ፍሳሐይ ታቀርበዋለች።
ከሜክሲኮ ጋር በሚያዋስነው ደቡባዊ የዩናይትድ ስቴትስ ድንበር በብዙ ሺዎች የሚቆጠሩ ፍልሰተኛ ቤተሰቦች እድላቸውን እየተጠባበቁ ነው። ቴክሳስ ያለው የካቶሊክ ቻሪቲስ በተባለው የረድኤት ድርጅት የሚሰሩ ሲስተር ኖርማ ፒመንተን ያብራራሉ።
They have been waiting for so long, way over a year, because of the MPP policy that was in place. And so now...
ለረጅም ጊዜ ሲጠብቁ ቆይተዋል። በነበረው የፍልሰተኞች ጥበቃ ፕሮቶኮል ምክንያት ፍልሰተኞቹ ከአመት በላይ ነው ሲጠብቁ የቆዩት።
የቀድሞ ፕሬዚደንት ዶናልድ ትራምፕ ባወጡት የፍልሰተኞች ጥበቃ ፕሮቶኮል ምክንያት ከ60,000 በላይ የሚሆኑ ከማዕከላዊ አሜሪካ ሀገሮች የፈለሱ ሰዎች የጥገኝነት ማመልከቻቸው በዩናይትድ ስቴትስ ፍርድ ቤቶች በሚታዩበት ወቅት ሜክሲኮ ሆነው እንዲከታተሉ ተደርጓል። ፕሬዚደንት ጆ ባይደን ታዲያ ይህን ፕሮግራምና ፍልሰተኛ ልጆችን ከቤተሰቦቻቸው መነጠልን የመሳሰሉት ሌሎች የትራምፕ የኢሚግሬሽን ፖሊሲዎችን በአዲስ መልክ የሚመለከቱ ትዕዛዞችን ፈርመዋል።
of the previous administration that literally, not figuratively, ripped children from the arms of their families, the mothers and fathers at the border.
የቀድሞ አስተዳደር ልጆችን ከቤተሰቦቻቸው ነጥቆ በመነጠል ያደረሰውን የሞራልና ብሔራዊ ሐፍረት ያስከተለውን ፖሊሲ ለመቀልበስ እንሰራለን። ህፃናቱን ድንበር ላይ ከእናቶቻቸውና ከአባቶቻቸው እጅ እየነጠቀ ነው የነጠለው።
And with no plan, none whatsoever, to reunify the
ቢያንስ 5500 የሚሆኑ የፍልሰተኞች ልጆች በትራምፕ አስተዳደር ወቅት ከእናትና አባቶቻቸው ተነጥለው ተወስደዋል። በአሁኑ ወቅት ከ600 በላይ የሚሆኑ ልጆች ከቤተሰቦቻቸው ጋር ለመገናኘት እየጠበቁ ነው። የኢሚግሬሽን ተንታኞች ታዲያ የባይደን ውሳኔ አውንታዊ የመጀመሪያ እርምጃ ነው ብለዋል። ሰራ ፒርስ በፍልሰት ፖሊሲ ተቋም የሚሰሩ ተንታኝ ናቸው።
But it is important to note that it is more messaging than action. It's going to start a series of actions which in the end, you know, could have significant change.
ይህርምጫ ከተግባር ይልቅ መልእክት የሚያስተላልፍ መሆኑን መገንዘብ ያስፈልጋል። ምክንያቱም ተከታታይ እርምጃዎች መውሰድ ሊጀምሩ ይችላሉ። ውሉ አድሮ በዩናይትድ ስቴትስም ሆነ ከሀገሪቱ ውጪ ለፍልሰተኞች ጉልህ የሆነ ለውጥ ሊያመጣ ይችላል። ነገር ግን ረጅም ጊዜ መውሰዱ አይቀርም።
ባይደን ካስተላለፏቸው ትዕዛዞች ሌላ ስራ እንደጀመሩ በ11 ሚሊዮን የሚገመቱ ህጋዊ ሰነድ የሌላቸው ፍልሰተኞች ዜግነት ሊያገኙ ስለሚችሉበት መንገድ የሀገሪቱ ምክር ቤት እንዲመክርበት አንድ ህግ ልከዋል። ወግ አጥባቂ ቡድኖች የውሳኔ ህጉን ተቃውመዋል። ሄሪቴጅ አክሽን የተባለው ቡድን አባል ኖዋ ዊንሪች
We think this is frankly a step towards open borders and will increase the incentive for further illegal immigrants in the future.
ይህ ድንበሮቹን ክፍት ማድረግ ማለት ነው። ለወደፊቱ ህገወጥ ፍልሰት እንዲጨምር የሚያበረታታ ነው። በፊት የተሟሉ የኢሚግሬሽን እቅዶች የነበሩ ቢሆንም ያሁኑ ውሳኔ ግን የድንበር ጸጥታን የማስከበር ምልክት አይታይበትም።
ግንባታ ላይ የነበረው የዩናይትድ ስቴትስንና የሜክሲኮን ድንበር የሚለየው ግንብ የትራምፕ ፖሊሲ ውጤት ነው። ለወደፊት ምን መደረግ እንዳለበት ለመወሰን ሲሉ ፕሬዝዳንት ባይደን ግንባታው እንዲቆም አዘዋል። ባይደን አሌሃንድሮ ማዮርካስን የሀገር ውስጥ ደህንነት ሚኒስትር እንዲሆኑ ሾመዋል። ይኸው የሚኒስቴር መስሪያ ቤት የኢሚግሬሽንና የጉምሩክ ስራን ይቆጣጠራል። የማዮርካስ አባትና እናት ከኩባ የተሰደዱ አይሁዳውያን ነበሩ። ሹመታቸው ትላንት በሕግ መወሰኛው ምክር ቤት ጸድቋል።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ሰልቀናል። ቀዳሚው ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ታህሳስ 28 2013 ዓ.ም ለተቀሰቀሰው አመጽና ዋሽንግተን ዲሲ በሚገኘው የምክር ቤቱ ህንጻ ላይ በደረሰው ጥቃት ጥፋተኛ መሆን ያለመሆናቸውን ለመወሰን ታሪካዊ መሆኑ የተነገረለትና የቀድሞ ፕሬዚዳንት ከስልጣን እንዲወገዱ የዩናይትድ ስቴትስ የተወካዮች ምክር ቤት ለሁለተኛ ጊዜ ያጸደቀውን ውሳኔ የህግ መወሰኛው ምክር ቤት በበኩሉ ሊያደምጥ በመጪው ሰኞ ይሰየማል። ትራምፕ የቀረበባቸውን ክስ በሴኔቱ ውሳኔም ጥፋተኛ ሆነው ከተገኙ ከዚህ በኋላ በየትኛውም ዩናይትድ ስቴትስ የፌዴራል መስሪያ ቤቶች የማገልገል መብታቸውን ይገፍፋሉ። የአሜሪካ ድምጿ የምክር ቤቶች ጉዳይ ዘጋቢ ካትሪን ጊብሰን በርዕሱ ዙሪያ ያጠናቀረችውን ዘገባ ጽዮን ግርማ ለዛሬው ዲሞክራሲ በተግባር ይዘዋለች።
የዚህ ክስ መነሻው የቀድሞ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የምክር ቤቱን ህንጻ መውረራቸውና አመጹን ማነሳሳታቸው ነበር። ደጋፊዎቹ ህንጻውን በመውረር ፖሊሶቹን እጅግ ሲያስጨንቁም ታይተዋል። የዩናይትድ ስቴትስ እንደራሴዎች የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንዲከሰሱ ለሚጠይቀው የክስ አንቀጽ ቃለ መሐላን ፈጽመዋል። እንደራሴዎቹ የቀድሞ ፕሬዝዳንት ዶናልድ ትራምፕ በህገወጥ መንገድ ስልጣን ላይ ለመቆየት ሲሉ ምርጫው ተጭበርብሯል በማለት ደጋፊዎቻቸው የምክር ቤቱን ህንጻ ወረው ጥቃት እንዲፈጽሙ አነሳስተዋል በሚል የቀረበውን የክስ አንቀጽ በአውሮፓውያኑ የቀን አቆጣጠር በጥር 25 በይፋ ለመወሰኛ ምክር ቤት ቱ ማስገባታቸው ይታወቃል። ትራምፕ በወቅቱ ምርጫው መጭበርበሩን ሲገልጹ ይህንን ነበር ያሉት።
We will never give up, we will never concede.
በፍጹም ተስፋ አንቆርጥም። ውጤቱንም መቼውንም አንቀበልም።
ከዚሁ ጥር 6 ቀን ከተፈጸመው አመጽ ጋር በተያያዘ በመላው ሀገሪቱ እስካሁን 160 ሰዎች ታስረዋል። በመቶዎች የሚቆጠሩት ደግሞ በምርመራ ላይ ይገኛሉ። ዶናልድ ትራምፕ በደቦ የተደራጁ ጥቃት አድራሾች ምክር ቤቱን እንዲወሩ በማነሳሳት እጃቸው እንዳለበትም ተጠቅሷል። በዋሽንግተን የሚገኙ ህንጻዎች ላይ ፍንዳታ ለማድረስ ማሴር ወንጀል የተጠረጠረው የካሊፎርኒያ ተወላጅ ደግሞ ምርመራ የተካሄደበት ነው። የሀገር ውስጥ ደህንነት መምሪያ በሀገር ውስጥ ጽንፈኞች ስለሚደርሱ ጉዳቶችን ማስጠንቀቂያ አውጥቷል። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ስለዚሁ ጉዳይ ቀደም ሲል ሲናገሩ
And Trump must be tried and convicted to ensure that no future president will ever think it's okay.
ከዚህ በኋላ የትኛውን ፕሬዝዳንት አመጽ ማነሳሳት እንደማይችል መገንዘብ እንዲቻል ትራምፕ መከሰስና ጥፋተኛ መባል አለባቸው ነው ያሉት። ናንሲ ፔሎሲ ትራምፕ መከሰስ እንዳለባቸው አብዝተው መወትወት ከጀመሩና አመጹ ከተከሰተ ከአንድ ሳምንት በኋላ ነበር ትራምፕ ገና በስልጣን ላይ ያሉ እንዲከሰሱና ከስልጣን እንዲወርዱ ምክር ቤቱ በአብላጫ ድምጽ ወሰነው። የአሜሪካ ተወካዮች ምክር ቤት ትራምፕ ከስልጣን ለማውረድና እንዲከሰሱ ለማድረግ አብላጫዎቹም ድምጽ ሰጥተዋል። አንዳንድ ከፍተኛ የሪፐብሊካን ፓርቲ አባላትም ትራምፕ በሁከቱ ውስጥ ሚና እንደነበራቸው አምነው ቃላቸውን ሰጥተዋል። ሚች ማክኔል በምክር ቤቱ የአናሳው መሪ ናቸው።
The mob was fed lies. They were provoked by the president and other powerful people.
አመጸኞቹ ውሸት ተግተዋል። በፕሬዝደንቱና ስልጣን ባላቸው ሌሎች ሰዎች የተነሳሱ ናቸው።
ትራምፕ በቀረበባቸው ክስ ጥፋተኛ ለመባል የሴኔቱን 2/3 ድምጽ መሰጠት አለበት። ሴኔቱ መቀመጫው እኩል ለኩል 50 ዴሞክራትና 50 ሪፐብሊካን የተያዘ ሲሆን ዴሞክራቶች ሙሉ ለሙሉ ትራምፕ ጥፋተኛ ናቸው ብለው ይወስናሉ ተብሎ ቢገመት እንኳን ተጨማሪ 17 ሪፐብሊካኖች ድምጽ መስጠት ይኖርባቸዋል። ትራምፕ በዚህ ክስ ጥፋተኛ ከተባሉም ከዚህ በኋላ በየትኛውም የፌዴራል መንግስት መስሪያ ቤት ስልጣን እንዳይዙ ይደረጋሉ። የቀድሞ ፕሬዝዳንት ዶናልድ ትራምፕ የስልጣን ዘመናቸው 2 ጊዜ የተከሰሱ ብቸኛ ፕሬዝዳንትም ናቸው። ዶናልድ ትራምፕ እንዲከሰሱና ችሎቱ በሴኔቱ እንዲካሄድ የይሁንታ ድምጽ የሰጡት 5 ሪፐብሊካን ብቻ ናቸው። አዙ ሀቅ በቺካጎ ዩኒቨርሲቲ መምህር ናቸው።
Republicans in the Senate are thinking about the potential role that former President Trump
በእንደራሴዎቹ ምክር ቤት ውስጥ ያሉት ሪፐብሊካን የቀድሞ ፕሬዝደንት ትራምፕ በሪፐብሊካን ፖለቲካ ውስጥ ሊጫወቱት ስለሚችሉት ሚና ያስባሉ። ራሳቸው ቀጥታ ተሳታፊ በመሆን ወይም በመበጠጥ በኩል ድምጻቸውን የሚሰጡት የወደፊቱ ሪፐብሊካን ፓርቲ ሊሆን ይችላል ብለው በገመቱት መሰረት ነው።
ዴሞክራቶች ከሪፐብሊካኖች የትራምፕን የይከሰሱ ይሁንታ የሚገልጽ በቂ ድምጽ አለመኖሩ ያሳስባቸዋል። እናም የሴኔቱ የፍርድ ሂደት በፕሬዝዳንት ጆ ባይደን የመጀመሪያዎቹ የስልጣን ሳምንታት ላይ እክል ይፈጥራል የሚል ስጋት አላቸው። ቻክ ሹመር የሴኔት ብዙሃን መሪ ናቸው።
Make no mistake. There will be a trial and the evidence against the former president will be presented in living color. For the nation and every one of us to see.
ምንም መጠራጠር አያስፈልግም። የቀድሞ ፕሬዝዳንት ትራምፕ ላይ የቀረበባቸው ማስረጃ አገሪቱ በመታየው ደረጃ ደምቆ ይቀርባል። እያንዳንዱም ሰው ያየዋል።
ኤአኒ ካማርክ ከብሩኪንግስ ተቋም የሚሉት አላቸው።
Although some have been impeached. So this is really historic on so many levels.
ከዚህ ቀደም የተወሰኑ ፕሬዝዳንቶች ቢከሰሱም ማንም ተፈርዶበት የሚያግን የለም። ስለዚህ በዚህ መልኩ ታሪካዊ ነው። በተለይ ደግሞ አንድ የአሜሪካ ፕሬዝዳንት ህጋዊ መንገዶችን ሁሉ አሟጦ ሲጨርስ ስልጣን ላይ ለመቆየት አድማ ለማድረግ መሞከሩ ታሪካዊ ያደርጋዋል።
በህግ መወሰኛ ምክር ቤቱ የክሱን አንቀጽ ለመስማት ለካቲት 1 2013 ዓ.ም ተመረጠ እንዲጀመር ቀነ ቀጠሮ በተቆረጠለት በዚህ ቀን ጉዳያቸው የሚታየው የቀድሞ ፕሬዝዳንት ዶናልድ ትራምፕ በ245 ዓመታት የአሜሪካን ታሪክ በስልጣን ዘመናቸው ሁለት ጊዜ ከስልጣን እንዲወገዱ ክስ የቀረበባቸውና በሴኔቱ የክስ ሂደታቸው ለመጀመሪያ ጊዜ የሚታየው ብቸኛ ፕሬዝዳንት ይሆናሉ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች አጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።